Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ዛሬ የከተራ በዓል ነው። ታክሲዎቹ ከታቦቱ መንገድ ርቀው አገልግሎት እየሰጡ ሲያመሹ፣ እኛም በእግር አብረናችሁ እንጓዛለን። ከመስታወት አረጋው ጋር በመሆን መልካም በዓል እንመኝላችኋለን።
ሰላም፣ እንደምናመሻችሁ። እንኳን ለጥምቀት በዓል ዋዜማ አደረሳችሁ። በዓሉ እንዴት ነው?
እኔም እንዲሁ ጥምቀት ላይ አይቼ ነው ባለቤቴን ያገባሁ። አሁን ልጆች ወልጄ 3-4 ያህል ልጆች አሉኝ።
ወጣቶች አንድ አይነት ልብስ ለብሰው ሚካኤል የደረገ 6 ሰዓት አካባቢ ነው ፕሮግራም የተጀመረው። ወጣቶች ነበሩ፣ ያው ምንጣፍ የሚሸከሙ ምናምን፣ ቄጤማ ክፍትም ደግሞ ከምንጣፉ ደግሞ ቄጤማ የሚጎዘጉዙ ነበሩ። ምንጣፉ ለቄጤማ ምናምን ይደረጋል፣ ታቦቱ ደግሞ በዛ ላይ ያልፋል። ከዛ ስቴዲየም ነው የተከበረው፣ የደብረዘይት ስቴዲየም ማለት ነው።
በዓሉን እንግዲህ እናንተ በያላችሁበት እንዴት እያከበራችሁ እንደሆነ ጠያይቀናል። በፌስቡክ ደግሞ አትቪያ ማሐሪክ ላይ እናንተ እስኪ በዓሉን እንዴት እያከበራችሁ እንደሆነ በፎቶም በቪዲዮም በመልእክትም አስተያየቶቻችሁን ስጡ።
በሌላ ፕሮግራማችን ደግሞ ኢህአዴግ ከሌሎች 21 የተቃዋሚ ፓርቲዎች ጋር ድርድር ለማካሄድ በሚረዱ አሰራሮች ላይ ለመወሰን የሚያስችል ስምምነት ላይ ደረሰ። ተቃዋሚዎች ድርድሩ በተጀመረበት መንፈስ ከቀጠለ የተለየ ይሆናል የሚል እምነት ጥለዋል።
በኢትዮጵያና ደቡብ ሱዳን ድንበር ዙሪያ የሚኖሩ የሙሬሌ ጎሳ አባላት የድንበር ተሻጋሪ ጥቃቶች አካሂደው በሰው ሕይወት ላይ ጉዳት ካደረሱ በኋላ ተጨማሪ ሕጻናትን አፍነው መውሰዳቸውን የጋምቤላ ክልል መስተዳደር አስታወቀ።
የተወሰደ ሕጻናት እስካሁን ድረስ ከ12 በላይ የሞቱ ሰዎች 16 አካባቢ 15 ይደርሳል።
በጋቢና የስቱዲዮ እንግድነት አቶ ኦባንግ ሜቶን ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ኢህአዲግ ከሌሎች 21 የተቃዋሚ ፓርቲ አባሎች ጋር ድርድር ለማካሄድ በሚረዱ አሰራሮች ላይ ለመወሰን የሚያስችል ስምምነት ላይ መድረሱን አስታውቋል። ገዢው ፓርቲ ኢህአዲግ የስነ ምግባር ደንቡን ካልፈረሙ ተቃዋሚ ፓርቲዎች ጋር ለመደራደር ሲወስን ከዓመታት ወዲህ ይህ የመጀመሪያው መሆኑ ነው። ለቅድመ ድርድር ውይይቱ የተሳተፉ የአንዳንድ ተቃዋሚ ፓርቲዎች አመራር አባላት ደግሞ ድርድሩ ዛሬ በተጀመረበት አቅጣጫ የሚሆን ከሆነ ልዩ ይሆናል ብለዋል። አድማጮች፣ የዚህን ዜና ዝርዝር ከዜናው በኋላ በሚኖሩን ክፍለ ጊዜ ይዘን እንመለሳለን። በኢትዮጵያና ደቡብ ሱዳን ድንበር ዙሪያ የሚኖሩ የሙርሌ ጎሳ አባላት በተከታታይ ባካሄዷቸው የድንበር ተሻጋሪ ጥቃቶች በሰው ሕይወት ላይ ጉዳት ካደረሱ በኋላ ተጨማሪ ሕጻናትን አፍነው መውሰዳቸውን የጋምቤላ ክልል መስተዳድር አስታውቋል። የክልሉ መንግስት ቃል አቀባይ እንደሚሉት ደግሞ ከመስከረም ወር ጀምሮ በደረሱ ጥቃቶች 16 ሰዎች ሲገደሉ 12 ሕጻናት ታግተው ተወስደዋል። እንደዚሁም በተጨማሪ አካባቢው ነዋሪዎች ለንግድ አገልግሎት የሚጠቀሙባቸው ከብቶች ተዘርፈዋል። አድማጮች፣ የዚህን ዜና ዝርዝርም ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን። ወደ ዓለም አቀፍ ዜና ስንሻገር ደግሞ መጀመሪያ የምናመራው ወደ ናይጄሪያ ነው። በሰሜን ናይጄሪያ ወታደራዊ ኃይል በስህተት ከመኖሪያቸው የተፈናቀሉ ሰዎች ሰፈርን በመምታቱ ቢያንስ 70 ሰዎች ሲገደሉ 100 የሚሆኑት ደግሞ እንደ ቆሰሉ ዓለም አቀፍ የቀይ መስቀል ኮሚቴ ገልጿል። ጥቃቱ ትላንት የተፈጸመው ናይጄሪያና ካሜሩን በሚያዋስነው ድንበር አጠገብ በሚገኝ ራን በተባለ ሰፈር ላይ ነው። የናይጄሪያ ባለስልጣኖች ቦኮ ሃራምን ኢላማ በማድረግ ይካሄድ በነበረው እንቅስቃሴ በስህተት የተፈጸመ የቦምብ ጥቃት ነው ብለውታል። የሀገሪቱ ፕሬዚዳንት ቃል አቀባይ ፌሚ አዲሳን ለአሜሪካ ድምጽ ሬዲዮ በተናገሩት መሰረት በአካባቢው የቦኮ ሃራም ተዋጊዎች እንቅስቃሴ ስለነበር እነሱን ለመምታት በተደረገው ጥረት የተፈጸመ ስህተት ነው ብለዋል። ከሞቱት ሰዎች መካከል 6 ናይጄሪያውያን ሰራተኞች እንደሚገኙባቸው ቀይ መስቀል ኮሚቴም ጠቁሟል። የሀገሪቱ ፕሬዚዳንት ሙሐመድ ቡሃሪ በትዊተር ገጻቸው ባወጡት መግለጫ ደግሞ ሰለባዎቹን እንደሚረዱ ገልጸዋል። ሰሜን ማሊ ላይ በተፈጸመው ያጥፍቶ መጥፋት ፍንዳታ ቢያንስ 33 ሰዎች ሲገደሉ በርካቶች እንደቆሰሉ ባለስልጣኖቹ ተናግረዋል። መኪና ውስጥ የተጠመደው ቦምብ የፈነዳው የቀድሞ አማጽያንና የመንግስት ደጋፊ ተዋጊዎች በተጠለሉበት ሰፈር አጠገብ መሆኑን ተገልጿል። እማኞች እንደሚሉት ፍንዳታው ከንጋቱ 3 ሰዓት ላይ የደረሰው ጋኦ በተባለች ከተማ በሚገኝ ሰፈር ላይ በበርካታ ሺህ መቶዎች የሚቆጠሩ ወታደሮች በተሰበሰቡበት ወቅት ነው። በመጨረሻም የዩናይትድ ስቴትስ ምክትል ፕሬዚዳንት ጆን ባይደን ሩሲያ በዩናይትድ ስቴትስ ላይ እንዳደረገችው ሁሉ በምርጫ ሂደታችሁ ላይ ተጽዕኖ ለማሳደር ትሞክር ይሆናል ሲሉ የአውሮፓ ሀገሮችን አስጠንቅቀዋል። የአሜሪካ የስለላ አገልግሎት ባለፈው ህዳር ወር በዩናይትድ ስቴትስ በተካሄደው ምርጫ ሩሲያ ተግባር ዶናልድ ትራምፕ እንዲመረጡ ረድቷል የሚል ድምዳሜ ላይ መድረሱ ይታወቃል። አውሮፓ ውስጥ ብዙ ሀገሮች በያዝነው ዓመት ምርጫ ለማካሄድ በተዘጋጁበት በአሁኑ ወቅት ሩሲያ በዲሞክራሲያዊ ሂደታችሁ ላይ ጣልቃ ለመግባት እንዳትሞክር ጠብቁ ማለት ጆ ባይደን በዳቮስ ስዊዘርላንድ ባደረጉት የመጨረሻ ንግግራቸው አሳስበዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ዜናውን ያቀረብኩላችሁ ጽዮን ግርማ ነኝ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ዛሬ የጥምቀት በዓል ዋዜማ ከተራ ነው። በዓሉን በያላችሁበት ለምታከብሩ እንኳን አደረሳችሁ። በዓል እንዴት ነው?
በጣም ደስ ይላል። በጣም ደስ ይል ነበረ። በዓሉ
ምን ነበረ? እንዴት ነበረ አካሄዱ? እስቲ ንገረኝ።
ዘመርን በጣም ዘመርን፣ በዝማሬ በእልልታ።
ከዘመራችሁት መዝሙር ውስጥ አንዱን ዘምርልኝ።
ከእንደ ማህር ማህር ከእንደ ማህር የሚለው ባህር ከእንደ ማህር ባህር ከእንደ ማህር ተጠምቀ በዮርዳኖስ የሚለው እሱ እየዘመረ ነበር። ዛሬ
ቆየት ብለን የምናሰማችሁ የበዓል ድምጾች ናቸው። አሁን ወደ ቀዳሚው ዕለታዊ ዘገባ እናሳልፋችሁ።
በኢትዮጵያና ደቡብ ሱዳን ድንበር ዙሪያ የሚኖሩ የሙሬሌ ጎሳ አባላት በተከታታይ ባካሄዷቸው የድንበር ተሻጋሪ ጥቃቶች የሰው ሕይወት ጉዳት ካደረሱ በኋላ ተጨማሪ ሕጻናትን አፍነውን መውሰዳቸውን የጋምቤላ ክልል መስተዳድር አስታወቀ። የክልሉ መንግስት ቃል አቀባይ እንደሚሉት ከመስከረም ወር ጀምሮ በደረሱ ተከታታይ ጥቃቶች 16 ሰዎች ሲገደሉ 12 ሕጻናት ደግሞ ታግተው ተወስደዋል። ጽዮን ግርማ ዝርዝሩን ይዛለች።
የደቡብ ሱዳን የሙሩሌ ጎሳ አባላት በ2008 ወስደው ከመለሷቸው 57 ህጻናት በተጨማሪ 12 ህጻናት ከመስከረም ወር ጀምሮ መውሰዳቸውንና በዚህም ሂደት 16 የሚደርሱ ወላጆችን መግደላቸውን ነው የክልሉ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ኦኬሎ ኡማን ለአሜሪካ ድምጽ የተናገሩት። አቶ ኦኬሎ እንደሚሉት ከደቡብ ሱዳን ጋር ድንበር የሚዋሰነው የጋምቤላ ክልል በአኝዋክና በኑዌር ዞን ላይ በየአመቱ በደቡብ ሱዳን የሙሩሌ ጎሳዎች ጥቃት እንደሚፈጸምና በተለይም ከደቡብ አቅራቢያ በሚገኘው በአኝዋክ ዞን ኳክ ወረዳ ኙዱና ጆሌ በሚባሉ ብሔረሰቦች ላይ በቅርቡ ጥቃት መፈጸሙን ነው። ጥቃቱም እስከ ትላንት ምሽት ድረስ መቀጠሉን ይገልጻሉ። ማምሻውን አቶ ኦኬሎን አነጋግሬያቸው ነበር።
በእኛ አቆጣጠር በኢትዮጵያ አቆጣጠር ከመስከረም ወር ጀምሮ እስካሁን ድረስ በእነኚህ ወራት ላይ በየጊዜው እየተፈጸመ ይገኛል። በአሁኑ ከብቱ የተወሰደ ሌላው ህጻናትም መፈኖ የተወሰደ ሁኔታ ነበረ። ሰውም የገደለ ያለ ነው። እንደውም ትላንትና አንድ ህጻን አንድ ሽማግሌ ተገለው ህጻን ልጃቸው የተወሰደበት ሁኔታ አለ። ቁጥሩ አንዱ ሳይሆን የትላንትና ክስተት ነው ተናገር።
ከመስከረም ወር ጀምሮ እስካሁን ድረስ ምን ያህል ህጻናት ተወሰዱ? ምን ያህል ሰዎች ተገደሉ?
ቁጥሩ ፊክስድ ባላረገ እንኳን አሁንም በመንገድ ላይ ወኜ ያለው ስለሆነ ይህን ያህል ነው ብሎ መቀመጥ አይቻልም። የተወሰደ ህጻናት እስካሁን ድረስ ከ12 በላይ ነው። የሞቱ ሰዎች 16 አካባቢ 15 ይደርሳል። አሁን መንገድ ወኜ የሄድኩ ስለሆነ ነው።
ድንበር የለም። ድንበሩ ጥበቃ አይደረግለትም?
እንደ ሀገር ድንበር ጠበቀ እየተደረገ ነው ያለ። ሙርሌዎች ግን በልማዳቸው አንደኛ ወታደር እንደ ወታደር ጥበቃ ይደረጋል። በየካምቦ በየመን እንትና ነው ያለ የተቀመጠ ታቢያዎች። ስለዚህ እነሱ እንቅስቃሴያቸው ሁለት ነው። በሁሉም ድንበሩ ላይ ግን ወታደር ተሸለፎ መጠበቅ ስለማይቻል ወታደር ባልክ ባለበት አካባቢ ሄዶ ነው የሚወሰደው።
አሁን
ድንበር ጥበቃ በሚገባ ወታደሮችን ከዳር እስከ ዳር ጥበቃ ያደረጉ ናቸው። ነገር ግን እነሱ አምስት ሁለት እንቅስቃሴ ስለሚያደርጉ ጥቃት የተደረገላቸው እየተገደማ እርምጃ የተወሰደ ያላቸው እያለ የትም ወረ አይደለም። አመናራ ሰው የተወሰደ ህጻናት መለሶ ወደ መቶ አንድ ህጻናት የተመለሱበት ሁኔታ አለ። በድርድር
ከአካባቢው ወደ ሌላ ቦታ እንዲኖሩ ማድረግ አይቻልም ነበረ? እንደዚህ አይነት ጥቃት እንዳይደርስባቸው መንግስት እንደ መንግስት ምን አይነት ጥበቃ ነው የሚያደርገው አሁን ላሉት ለዜጎቹ?
መንግስት እንደ መንግስት በየድንበር ስጋት ቀጠናዎቹ ላይ ወታደሮቹ አለ። ሌላ ህብረተሰቡ ከቦታ ቦታ ማዛወርና መውሰድ አይቻልም። ምክንያቱም ሲኖሩ ቆይተዋል። ተወልዶ ያደጉ ሲኖሩበት የነበረ አካባቢ ነው። ስለዚህ ያ በጥቃት ምክንያት ህዝቦቹ አደጋ እንዳይደርስባቸው መንግስት ያደረገው ያለው መከላከል ነው እንጂ ከቦታ ተነሳው አካባቢ መለቀቁም አይሆንም። አማራጩ እንደዚህ አይደለም። ትልቁ እንደ ሀገርና እንደ መንግስት የተደረገ ያለው እነዚህ ልጆች አፍኖ የመውሰድ ነው። ሰው የገደሉ መንግስት የራሳቸው የቻለ መንግስት ስላላቸው እንደ ሀገር ዋና እንደ ኢትዮጵያ ሰላም ወዳድ ሀገር እንደመሆኑ መጠን ከሱዳን ከደቡብ ሱዳን ጋራ የጋራ መግባባት በመፍጠር እነዚህ ሰዎች እንደዚህ አይነት ከድርጅት ድርጊታቸው እንዲቆጠቡ የማድረግ ስራ የተሰራ ነው። አምና የተሰራ የሆነ ህጻናት እንዲመለሱ ያደረገ አሁን እየተደረገ ያለው ይሄ ነው።
ግን አሁን እንደነገሩኝ ከሆነ አቶ ኬሎ እነዚህ ከመስከረም ጀምሮ ህጻናት እየተወሰዱ ነው፣ እየተገደሉ ነው እስከ ትላንትና ድረስ። ታዲያ ምንድነው ጥበቃ የሚደረገው? እንደዚሁ እየተገደሉ እየተወሰዱ ይቀጥላል ማለት ነው?
እንደዚያ ይቀጥላል ማለት ሳይሆን አሁን እየተደረገ ያለው ሲገደሉ ያለምንም የተደረገ አይደለም ማለት ሳይሆን እንደ ሀገር እንደ ክልሉ መንግስት በራሱ አይን ጥበቃ የተደረገ ነው። ጥበቃ የተደረገ ሰፊ ቦታ አለ፣ ሌላ ያልገቡበት ቦታ። እነዚህ በአቅራቢያ በጣም ወደ ደቡብ ሱዳን ጠቅቶ የሚገኙ መንደሮች ናቸው ጥቃት የተፈጸመበት ያለ።
እንግዲህ አቶ ኦኬሎ እንዳሉት በ2008 ዓመተ ምህረት ከተወሰዱ 200 ህጻናት መካከል 143ቱ ሲመለሱ 57ቱ ግን እስካሁን ድረስ የት እንዳሉ አይታወቅም። እዚህ ዋሽንግተን ዲሲ የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ የሚባል የማህበረሰብ ተቋም የሚመሩት አቶ ኦባንግ ሜቶ በዚህ ጉዳይ ላይ አስተያየት ሊሰጡን መስመር ላይ ይገኛሉ። አቶ ኦባንግ እንዴት አመሹ?
ሰላም ሰላም።
አቶ ባንግ እንግዲህ እንደሰሙት በጋምቤላ ክልል የደቡብ ሱዳንን በሚያዋስነው አካባቢ በአኝዋክና የኑዌር ዞኖች ላይ በድጋሚ ጥቃት እንደተፈጸመና ከመስከረም ወር ጀምሮ ይሄ ጥቃት እየቀጠለ እንደሆነ መንግስት ደግሞ ይህንን ጥበቃ ለማድረግ ጥረት ቢያደርግም አካባቢው በጣም የተቀራረበ በመሆኑ እስካሁን ድረስ 12 ህጻናት መወሰዳቸውና 16 የሚደርሱ ደግሞ መገደላቸውን ገልጿል። እርስዎ እንደ አንድ የሂውማን ራይትስ አክቲቪስት ምንድን ነው በዚህ ጉዳይ ላይ የሚሉት?
ታንክ ዩ ሲያን። ያው አቶ ኦኬሎ እንዳለ አይ ቲንክ ኦኬሎ አንድ ነገር ግልጽ ያላረገው ነገር አለ። አሁን እነኚህ ድቡብ ሱዳኖቹ ሙርሌዎቹ ለምንድን ነው እና አገር መከላከያ አለ። መከላከያ እኮ የሀገሩ ለመጠበቅ ነው እንጂ አሁን እስከ ዛሬ ኦኬሎ እንዳለ ይሄ እየተከተለ ነገር ነው። ይሄ ነገር ጥያቄ በጣም ጥሩ ጥያቄ ነው። እስከ መቼ ነው ይሄ ነገር? እና አይ ቲንክ ዳት ይኸው የመንግስት ደካማ ነው፣ የክልሉ መንግስትና የኦልሞስት የፌደራል መንግስት ነው። ለምን ብባል አው ይኸው መከላከያ ሲኖር ይኸው አገሩ ለመጠበቅ ነው እንጂ ሌላ ያው ስፔሻሊ የሌላ ሀገር ዜጋ እንደዚህ መምታቱ ራሱ ሪሊ ይገርመኛል። እና አሁን ኦኬሎ የሚለውን ነገር በእውነት አስማማም ከኦኬሎ ጋር። ቢኮዝ ኦኬሎ የሚለው ኦልሞስት በትክክለኛ ፕሮብሌም እንዳለ መግለጽ አይፈቅሉ ኃላፊነት እንዲወስድ አይፈልግም ኦኬሎ ማለት ነው። ምክንያቱም የነኚህ ሙርሌዎቹ እንዴት ነው ይኸው መከላከያ እኮ ድንበር ጽፊ ድንበር ነው አለው በቃ። እና የነኚህ ሰዎች የሚጠበቁን ማን ነው? መከላከያ ነው። መከላከያ ስራው ሰርቷል ወይ? ምንም ጥያቄ የለም፣ አልተሰራም። ብሰሩ ነው ይሄ ነገር አይቃየድም ነበር።
እንግዲህ አሁን እሳቸው እንዳሉት 57 ህጻናት እዛ አሉ። አሁን ደግሞ 12 ነው የተወሰዱት። አካባቢውን እንደሚያውቅ እንደ አንድ ሰው እነዚህ ህጻናት ምንድን ነው ተወስደው የሚያደርጉት? እሱን በተመለከተ መረጃ አላችሁ? አሁንስ እነዛን ህጻናት ለማስመለስ ምንድን ቢደረግ መፍትሄ ሊሆን ይችላል ይላሉ?
ዋና እኮ ምንድን ነው? ያው መጀመሪያው የመንግስቱ የራሱ ጎሳ የራሱ ዜጋው መጠበቅ መሆን ነበረበት። ይኸው በቃ እንዳልኩት የፌደራል መንግስትና የክልል መንግስት ጥፋቱ ነው እንጂ እነሱ ስራ አልተሰሩ። ስራ ቢሰሩ ኖሮ እንደዚህ ፕሮብለም አይሆንም ነበር። ሁለተኛ ሰላም የለም ከነኝ ሙር ሌሎች ሙርሌ ሱዳን እንደምታውቃችሁ ሱዳን ውስጥ ጦርነት አለ እና ግን ከዚህ በፊት ከሁለት አመት በፊት ከሶስት አመት በፊት እንደዚህ አልነበረም። ያንን ጊዜ እየተደረገ ነገር ምንድን ነው? አሁንም እየተደረገ ለየት የሆነ ነገር ምንድን ነው? እና በዚህ ላይ ውይይት ኦር ዩ ኖ ከሙርሌ ሽማግሌዎቹ ከድቡብ ሱዳን መንግስት የለም። አሁን በቃ ጦርነት አለ ከንወርና ደንቀው ያው ጦርነት እየታወቀ ነው። ግን የኢትዮጵያ መንግስት ስራ አልተሰራም ለራሱ ዜጋ ማለት ነው። እና ምን
አቶ ኦባንግ እንግዲህ ያው ባለን ሰዓት ጥበት አንጻር እናቋርጦታለን እንዳሉት ውይይት ያስፈልገዋል ብለዋል እና እኛም ደግሞ እንደ ሬዲዮ ጣቢያነታችን ሰፋ ያለ ውይይት አዘጋጅተን እርስዎንም ጋብዘን የኢትዮጵያ መንግስትንም ጋብዘን በጉዳዩ ላይ ውይይት ለማድረግ ቃል እንገባለን። ለዛሬው በጣም እናመሰግናለን።
ቴንክ ዩ።
ወደሚቀጥለው ፕሮግራማችን ስናልፍ ኢህአዴግ ከሌሎች 21 የተቃዋሚ ፓርቲዎች ጋር ድርድር ለማካሄድ በሚረዱ አሰራሮች ላይ ለመወሰን የሚያስችል ስምምነት ደረሰ። ገዢው ፓርቲ ኢህአዴግ የስነ ምግባር ደንቡን ካልፈረሙ ተቃዋሚ ፓርቲዎች ጋር ለመደራደር ሲወስን ከአመታት ወዲህ ይህ የመጀመሪያው መሆኑ ነው። ለቅድመ ድርድር ውይይቱ የተሳተፉ የአንዳንድ ተቃዋሚ ፓርቲዎች አመራር አባላት ድርድሩ ዛሬ በተጀመረበት አቅጣጫ የሚሆን ከሆነ ልዩ ይሆናል ብለዋል። መለስካቸው አመሃ ዝርዝሩን ይዟል።
ከጥቂት ቀናት በፊት የገዢው ፓርቲ ኢህአዴግ ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ በኢትዮጵያ ውስጥ በሀገር አቀፍ ደረጃ ተደራጅተው በህጋዊ መንገድ ከሚንቀሳቀሱ ተቃዋሚ ፓርቲዎች ጋር ፓርቲያቸው ለመደራደር ዝግጁ እንደሆነ ለሀገር ውስጥ መገናኛ ብዙሃን ይፋ አድርገዋል። በዚሁ መሠረት ዛሬ ኢህአዴግን ጨምሮ 22 በሀገር አቀፍ ደረጃ የተደራጁ ናቸው የተባሉ ፓርቲዎች በተወካዮች ምክር ቤት የመንግሥት ተጠሪ መሰብሰቢያ አዳራሽ ተሰብስበው ወደፊት ይደረጋል የተባለው ድርድር እንዴት ባለ ዘዴ ወይንም አሰራር መሄድ አለበት የሚለውን ለመወሰን ከሚያስችል ስምምነት መድረሳቸው ታውቋል። በውይይቱ ከተሳተፉ ፓርቲዎች ቪኦኤ ጥቂቶቹን አናግረዋል። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ሊቀመንበር ዶክተር ጫኔ ከበደ ተሰብሳቢ ፓርቲዎቹ የተስማሙባቸው አራት ነጥቦችን አብራርተውልኛል።
የመድረኩ አመራር ወደፊት ምን ይሁን፣ ማን ይምራው፣ እንዴት መመራት አለበት፣ በገለልተኛ አካል መመራት አለበት፣ በገለልተኛ ተቋም መመራት አለበት ወይስ ከዚሁ ከፓርቲዎች የተወጣጣ አካል በዛ የሚመራ ይሆናል፣ የትኛው የተሻለ ይሆናል የሚለውን አንድ። ሁለተኛ ይህንን ስናደርግ ደግሞ ታዛቢዎች ከሀገር ውስጥም ውጭም ያሉ በዚህ በዲሞክራሲያዊ ስርዓት ሂደት ውስጥ ጠንካራ አስተሳሰብ የሚያራምዱ አካሎች ካሉ እነሱ የሚጨመሩበትን፣ ከዛ በተለየ የድርድር ሂደቱን በሚመራበት አሰራር ስርዓት ላይ ምን መደረግ አለበት፣ የአሰራር ስርዓቱ የንግግርም ሊሆን ይችላል፣ የአመራርም ሊሆን ይችላል፣ የአዘጋገብና ለሚዲያ ተደራሽ የሚደረግበትም ሁኔታ ሊሆን ይችላል። ከዛ መጨረሻ ላይ በየጊዜው በየድርድሩ ወቅት መጨረሻ ላይ በሚደረስበት የጋራ መግባባት ጋዜጣዊ መግለጫ ይሰጣል ብዙ ጊዜ። ስለዚህ ይህን ጋዜጣዊ መግለጫ የሚሰጠው አካል ምን ይሁን፣ እንዴት ያ የዛም ራሱ የአሰራር ስርዓት መዘርጋት ስላለበት እነዚህ ጉዳዮች ላይ ፓርቲዎች የራሳቸውን ሀሳብ በጽሁፍ ደረጃ በዚህ በአራቱ ላይ ተንተርሰው የጽሁፍ ማብራሪያዎችን ይዘው ለቀጣይ ስብሰባ እንዲቀርቡና በቀጣይ በዚህ አሰራር ስርዓት ላይ ወስነን ወደ ድርድር የሚያስገባልን ሂደት እንድንጀምር ያስችለናል ተብሎ በዚህ እንግዲህ ይህንን መሰረት አድርገን ነው የተለያየ።
ከ1997 ሀገር አቀፍ ምርጫ ጥቂት ዓመታት በኋላ በተቋቋመው የፖለቲካ ፓርቲዎች የጋራ ምክር ቤት አባል ካልሆኑ ወይንም በ2000 ምርጫ ላይ የተሰናዳውን የፓርቲዎች የምርጫ ስነ ምግባር ደንብን አንፈርምም ካሉ ተቃዋሚ ፓርቲዎች ጋር ኢህአዴግ ለድርድር ለመቀመጥ ፈቃደኝነቱን ሲያሳይ ይሄ የመጀመሪያው መሆኑ በተለያዩ መገናኛ ብዙሃን እየተዘገበ ነው። ከዚሁ ጋር የተያያዘ ሳይሆን አይቀርም በዛሬው ስብሰባ ላይ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ፣ የመላው ኢትዮጵያ አንድነት ድርጅት መያድና ሰማያዊ ፓርቲ በሁለት አመራር አባሎቻቸው ተወክለዋል። መኢአድን ወክለው በዚህ ስብሰባ ላይ የተገኙት ምክትል ሊቀመንበሩ አቶ ሙሉጌታ አበበ ስብሰባውን አስመልክተው ከዚህ በፊት ካዩት የተለየ ነው ብለዋል።
እንደ ጅማሬው ወይም እንደ መጀመሪያው ዛሬ እንደጀመርነው ክፍት የሚሆን ከሆነ አይነቱ ከዚህ በፊት ከነበሩ ድርድሮች ትንሽ ለየት ሊል ይችላል። ምክንያቱም ከዚህ በፊት የነበሩ ድርድሮች እኛ ነበርንባቸው እና ስንደራደር ፓርቲዎች በተራ ይሰበሰቡ ነበር። ኢህአዴግ አንድ ጊዜ ይሰበስባል፣ መኢአድ ከዛ ሲከተል፣ ኢዴፓ ሲከተል፣ ክንጅት እንዲህ እያለ በተራ የሚሰራበት ሂደት ነበር የነበረው ድርድሩ ላይ ማለት ነው። አሁን ግን ሁሉም ፓርቲዎች ኃላፊነት ለሚሰማው ለህሊናው ላደረ አካል ገለልተኛ ለሆነ አካል እንሰጣለን ኃላፊነቱን። ጥያቄያችንን እናቀርባለን፣ አጀንዳችንን አብረን ተግባብተን እንቀርጻለን። በአጀንዳው መሰረት ቅደም ተከተል እያየን እንሄዳለን። በአንዱ አጀንዳ ውሳኔ ሲሰጥ ያ ውሳኔ የተሰጠበት አጀንዳ ተግባራዊ ሳይሆን ወደ ሌላው አጀንዳ እንገባለን የሚል እምነት የለኝም። እነዚህ ነገሮች እና ሜዳው ለገለልተኛና ታማኝ ለሆነ አካል ክፍት መሆኑ ድርድሩን ልዩ ያደርገዋል።
ሌላውን የስብሰባ ተሳታፊ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋን በድርድሩ አካሄድ ላይ እና አሰራር ላይ ስምምነት ቢደረስ በድርድሩ ላይ ከአጀንዳዎቹ ሁሉ ቀዳሚ አጀንዳ መሆን አለበት ብሎ ፓርቲያቸው የሚያቀርበው ምንድን ነው ብያቸው ነበረ።
ከሌሎች ፓርቲዎች ወይም ከሌላውም ፓርቲ በተለየ አባሉ፣ አመራሩ፣ ደጋፊው ሁሉ ታስሮበት ያለ ፓርቲ ነው። እንደ ፓርቲ አባሎቹ፣ አመራሮቹ፣ ደጋፊዎቹ እንዲፈቱለት፣ ያለ አግባብ የታሰሩ ሁሉ ዜጎች እንዲፈቱ፣ በዚህ በአስቸኳይ ጊዜ አዋጅ የተጠረነፈው ሀገር እንዲፈታ በጠቅላላ የመጀመሪያ ጥያቄው ነው የፓርቲው። ከዛ በኋላ አፋኝ ህጎች ኢሚዲየትሊ እንዲሰረዙ ይጠይቃል። ከዛ ቀጥሎ ደግሞ የተቋማት ድክመት አለ፣ በተግባር የምናየው የተቋማት ድክመት አለ። እንደዚህ እያልን ደረጃ በደረጃ አጀንዳዎችን እናቀርባለን።
ገዢው ፓርቲም ሆነ መንግስት ከተቃዋሚ ፓርቲዎች ጋር ድርድር እንደሚያደርግ ፍንጭ መስጠት ከጀመረ ወራት ተቆጥረዋል። የሀገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ ፓርላማው ስራውን በጀመረበት ዕለት ለሁለቱ ምክር ቤቶች የጋራ ስብሰባ ባደረጉት የፖሊሲ ንግግር ወቅታዊውን የሀገሪቱን ፖለቲካዊ ችግሮች ለመፍታት ከተቃዋሚ ፓርቲዎች ጋር ውይይት ማድረግ አስፈላጊ እንደሆነ መጠቆማቸው አይዘነጋም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከጥቂት ሳምንታት በፊትም ለውጭ ሀገር ጋዜጠኞች መግለጫ ሲሰጡ ይህንን ድርድር ለማካሄድ በመንግስት በኩል ዝግጅቶች እየተካሄዱ መሆናቸውን እንደገለጹ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የጥምቀት በዓል ዋዜማ ከተራ በከተራ ታቦት መሸኘቱ፣ ጨዋታውና ሆታው፣ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እንደዚሁም የሌሎች ክርስትና ሃይማኖት ተከታዮች የህዝቦች የባህል መታያ መተጫጫ ወቅት ነው። ሱራፌል ሽፈራው በአዲስ አበባና ቢሾፍቱ ደብረ ዘይት ታቦት ያስገቡ ወጣቶችን አነጋግሯል።
ከእንደ ማሄር የሚለው ባህር ከእንደ ማህር ባህር ከእንደ ማህር ተጠምቀ በዮርዳኖስ የሚለውን እሱ እየዘመረ ነበር። ዛሬ
ስሜ አበበ በርሄ ይባላል። ቦሌ መድኃኒዓለም አካባቢ ነኝ።
በምን ስራ ላይ የተሰማራ ወጣት ነህ?
በሞባይል
ማለት?
በሞባይል ስራ ላይ የተሰማራ ወጣት ነኝ።
ሞባይል ምን ማድረግ?
መሸጥም መስራትም።
ዛሬ ጥምቀት ታቦት ወጥቷል አይደለ? የት አከበርክ?
እኔ ቦሌ መድኃኒዓለም።
እስኪ ንገረኝ እንዴት ነበር አከባበሩ? ከየት ተነሳ? እንዴት?
በጣም በጣም ደስ ሲል ነበር። ወጤ
እሺ።
ያው ከቦሌ መድኃኒዓለም ከቸርቹ ወጥቶ
እሺ፣
በብራት ጋር ዞሮ
እሺ፣
እዛ ጥምቀተ ባህር ማረጋው እዛ ጋር ደርሰው መተናል። በጣም በጣም ደስ ይላል። ወጤ በጣም ደስ ሲል ነበር። በዓሉ
ምን ነበር? እንዴት ነበር አካሄዱ? እስኪ ንገረኝ።
ዘመርን በጣም ዘመርን፣ በዝማሬ በእልልታ።
ከዘመራችሁት መዝሙር ውስጥ አንዱን ዘምርልኝ።
ከእንደ ማህር ባህር ከእንደ ማህር የሚለው ባህር ከእንደ ማህር ባህር ከእንደ ማህር ተጠምቀ በዮርዳኖስ የሚለውን እሱ እየዘመረ ነበር ዛሬ።
እሰይ አሪፍ ነው። በቃ አሪፍ። ጤና ይስጥልኝ። ጤና ይስጥልኝ።
አብሮ ይስጥልን።
ማን ልበል ስምህን? ስምህን አስተዋውቅልን።
ቅዱስ ዮሴፍ።
ቅዱስ ዮሴፍ እንደምን አለ? ዛሬ እንዴት ነበር አከባበር? የጥምቀት
አከባበር በጣም ደስ ሲል ነበር።
እስኪ ንገረኝ ስለነበረ ሁኔታ።
ከቦሌ መድኃኒዓለም ተነስተን ታቦቱን ይዘን ወደ ማረፊያው ወደ የድሮ ጉምሩክ አካባቢ አረፍን።
እሺ።
በልልታ በዝማሬ አምላካችን እያመሰገን አቦቱን እዛ ሳረፈን አሁን እኛ ወደ ቤት እየተመለስን።
እሺ፣ ነገስ ደግሞ ምንድን ነው የነገው ፕሮግራም?
ነገ ባህረ ጥምቀት አለ። ሁሉም ያው በክርስቶስ የሚያምን እዛ ቦታ ላይ ሄዶ የንስሐ ጥምቀታችን እንጠመቃለን።
እዩሻ ዘይኑ እባላለሁ።
የት አካባቢ ነው?
ደብረ ዘይት አካባቢ ነው የምኖረው።
እሺ፣ ዛሬ እንግዲህ ጥምቀት ነው እና በደብረ ዘይት እንዴት ነበር አከባበሩ? የት አከበርክ በመጀመሪያ?
ያው ጥምቀት የከተራ በዓል በጣም አሪፍ ነበር ያከበርኩት። ያው በደብረ ዘይት መናኸሪያ በተለምዶ መናኸሪያ በሚባለው ቦታ ያው አከባበሩ በጣም አሪፍ ነበር። እንደ ሁል ጊዜ ነው የተከበረው።
እሺ፣
ወጣቶች አንድ አይነት ልብስ ለብሰው ሚካኤል የደረገ 6 ሰዓት አካባቢ ነው ፕሮግራም የተጀመረው። ያው ምንጣፍ የሚሸከሙ ምናምን ቄጤማ ክፍትም ደግሞ ከምንጣፉ ደግሞ ቄጤማ የሚጎዘጉዙ ነበሩ። ምንጣፉ ላይ ቄጤማ ምናምን ይደረጋል። ታቦቱ ደግሞ በዛ ላይ ያልፋል። ከዛ ስቴዲየም ነው የተከበረው፣ የደብረ ዘይት ስቴዲየም ማለት ነው።
እዛ ነው የሚሄደው?
ያው እዛ ነው የሚሄደው። በቃ እዛ ሄድን ወደ ሮዝሜሪ ሆቴል አካባቢ። ታቦቶች የኪዳነ ምህረት የሩፋኤል ሚካኤል አንድ ላይ እዛ ተገናኙ። አንድ ላይ ወደ ስቴዲየም ሄድን ማለት ነው።
እሺ፣ እንኳን አደረሳችሁ የምትለው ሰዎች ካለ እንኳን አደረሳችሁ በልና እንጨርስ።
ኦኬ። ለትምህርት እንደተወቅስ ባላለች አክስቴ ነች። ሲልቨር ስፕሪንግ አካባቢ ነው የምኖረው። ለእሷ እንኳን አደረሰች በልኝ።
በጣም እናመሰግናለን። ዮሲያስ፣ መልካም ጊዜ፣ መልካም በዓል።
ኦኬ፣ ሚለውለሽ ቴንኪዩ።
ቀጠል ስናደርግ መርጌታ ብሩክ አስማረን ከባህር ዳር እናገኛለን። በጥምቀት በዓል ላይ የህይወት አጋራቸውን ባለቤታቸውን እንዳገኙ ለመስታወት ገልጸውላታል።
ዛሬ ጠዋት ከ3 ሰዓት አካባቢ ጀምሮ ነው ስራ ዋዜማው የሚጀምረው። ታቦታቱ ከየመንበራቸው ወጥተው ወደ ጥምቀተ ባህር ይመጣሉ። 8 ሰዓት አካባቢ ላይ ግንኙነት አድርገዋል። በባህር ዳር መስቀል በዓል እና የጥምቀት በዓል የሚከበርበት አደባባይ አለ። መሀል ከተማ ላይ ነው የሚገኘው። እዚያው ቦታ ላይ ያው ሰው ሰራሽ ገንዳ ላይ ነው ባህር ዳር የጥምቀት በዓሉ የሚሰራው። ያው ገንዳው ተሞልቷል። ካህናት በካህናት እና በመዘምራን ታጅቦ ታቦታቱ ሁሉም ባህር ዳር ላይ ያሉ ቤተ ክርስቲያናት እዚያው ላይ ነው የሚያከብሩት። ያው እንደተለመደው 8 ሰዓት ላይ መገናኛቸው ነው። እዚያው ቦታቸውን ይዘዋል። አሁን በድንኳን ነው ያሉት ታቦታቱ። አሁን ህዝቡ ያው ወጥቶ እየጨፈረ ነው። በሃይማኖታዊ ስርዓት ነው የሚከበረው። አንዳንድ ባህላዊ ትውፊቶች ቢኖሩም የሃይማኖታዊ ስርዓቱን ጠብቀው ነው የሚካሄዱት።
እንግዲህ የጥምቀት በዓል ብዙ ቤተሰብ የሚገናኝበት በተለይ ደግሞ ወጣቶች የሚተጫጩበትም ቀን ነው እና ለጥምቀት ያልሆነ ቀሚስ የሚባልም ነገር አለ። ሴቶች አምረው ተውበው ነው ወደ ጥምቀት የሚወጡት እና ምን ይመስላል እስቲ ባህር ዳር ላይ ያለውን ሁኔታ ንገሩን።
አዎ፣ እንግዲህ የጥምቀት ያልሆነ ቀሚስ ይበጣጠስ የሚባል አባባል አለ። ይሄ የጥንታዊ አባባል ነው። በባህር ዳር ሁሉም ህዝብ ህጻናት ልብስም ይገዛላቸዋል። ዘመድ አዝማድ ሌላ ሩቅ ቦታ ያለ ሁሉ ይሰባሰባል። የመንግስት ሰራተኛውም ቢሆን ከኢትዮጵያ ውጭ ያሉም ይመጣሉ በዓሉን ለማክበር። ይሄ የተለመደ ነው። እዚሁ ያለውም በጋራ ነው የሚከበረው። ቤተሰብ በሙሉ አምሮ ደምቆ ህጻናት የሚጠቡ ህጻናትን ጭምር ይዘዋቸው ይወጣሉ ወላጆች ከበዓል አከባበሩ ላይ። ከሃይማኖታዊ ስርዓቱ ውጭ ባህላዊ ትውፊቱም ከባድ ነው። የጥምቀት በዓል በከባድ ሁኔታ ነው የሚከበረው። ሁሉም ነጭ ነው የሚለብሰው። ሴቶች እናቶች አበሻ ቀሚስ ይለብሳሉ፣ ነጫጭ ልብሶች። የክት የሚባል ልብስ አለ። በዚህ በአማራ አባባል በበዓል ጊዜ ብቻ የሚወጡ ልብሶች የሚወጡበት ቀን ነው። ዛሬ የማይወጣ ልብስ የለም። ያለብሰው አምረው ደምቀው ነው የሚወጡ። ከዚህ ቀጥሎ ነው እንግዲህ የመተጫጫ ቀንም ዛሬ ብቻ ሳይሆን ከዚህ በኋላ እንግዲህ ዘመነ አስተርእዮ የሚባልና ዘመነ የሰርግና የመተጫጫ ወቅት ነው። እንግዲህ አሁን ነው የሚጀምረው
አለ። ይሄ የመተጫጨቱ ሁኔታ አሁንም ይሄ ባህል አለ
አለው። አልፎ አልፎ አብዛኛውን ይሄ በገጠሩ አካባቢ ነው የሚጎላው። ዘመነ አስተርእዮ በዚህ በዮናናውያን ቋንቋ ኤጲፋንያ ሲባል፣ በእኛ በኢትዮጵያ ቤተክርስቲያን ደግሞ አስተርእዮ ይባላል። የመገለጥ የመታየት ዘመን ስለሆነ ከዚህ በኋላ የልጃገረዶች ሁሉ የሚታዩበት ነው። አምረው ደምቀው ተውበው እንሶስላ የሚባላል እጃቸውን እግራቸውን ሙቀው የሚወጡበት ነው። በተለይ ሴት ልጃገረዶች ዛሬ ቤት አይውሉም፣ ይወጣሉ። የጥንቱን ባህል ይዘው ማለት ነው። አምረው ደምቀው በዓሉን ያከብራሉ። በጣም እንትን የሚሆነው እንግዲህ አሁን ዛሬ ታቦታቱ ወደ ጥምቀተ ባህሩ ወርደዋል። ነገ ነው ከባዱ እንትን ደግሞ
የጥምቀት ዘፈኖች የተለዩ ናቸው እና እንደ እርሶ በባህር ዳር አካባቢ የተመለከቱትን እስቲ ይንገሩኝ፣ ወይም ያለውን ልምድ።
ባህር ዳር አካባቢ በአመዛኙ ያሬዳዊ ዜማ ነው። ወጣቶቹ በየዘርፉ ሴቶች ለብቻ ወንዶች ለብቻ የያሬዳዊ ዜማ ሆረ ኢየሱስ እንገሊላ ዮሐንስ ከማያት ልቆ በፈለገ ዮርዳኖስ የሚለውን የግዝ ከፊሎቹ ግዝ የሚችሉት በግዝ ቋንቋ ይህንን ደግሞ በአማርኛ ተርጉመው ኢየሱስ ወደ ዮሐንስ ሄደ በዮርዳኖስ ውሃ ያጠምቀው ዘንድ የሚለውን በዜማ እያዜሙ አብዛኛውን በዝማሬ ነው ጭፈራው። ከዚህ ከተማው አካባቢ ማለት ነው። በገጠሩ አካባቢ ከከተማው ለየት ይላል። የተለያየ ጎሳዎች አሉ። እንደ የጎሳው ጭፈራዎች ይለያያሉ። አሉ ወጣቶቹ በራሳቸው
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በሰዓት ጥበት ምክንያት መሪ ጌታን ለመቁረጥ ተገደናል። ፌስቡክ ገጻችን ላይ ሙሉ ዝግጅት ጨዋታውን እናስቀምጣለን። ተከታተሉ።
አትቢያ ማህሪክ ላይ መልካም የከተራ በዓል መልካም የጥምቀት በዓል እያልን የምንሰናበተው ሄኖክ ሰማግዜርና
እኔም መስታወት አራጋው መልካም በዓል መልካም ምሽት ከሞክቢል ጋር